ሰላም ለናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምጽ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
አሁን እኛ እዚህ የመጣንበት ምክንያት ሳይድ ውስጥ እኛ ባህላችንን ለማሳየትና በቃ ባህላችን ባለባበሳችንና በዳንሳችን ያስተዋወቀን ያገራችን።
በቨርጂኒያ ግዛት የምትገኘው አሌክሳንድሪያ ከተማ ከገና በዓል ጋር አያይዛ የቆረቆሯትን ህዝቦች የምታስብበት መልካም ምኞቶች የሚሰራጩበት ልዩ ክብረ በዓል አለ። ለመጀመሪያ ጊዜ ኢትዮጵያን ዘንድሮ ለስታታፍ ይሆናል። ይህንን የተመለከተው ዘገባ በምሽቱ ተካትቷል። ሌሎች ጉዳዮችም የተካተቱበት መሰናዶ ሀብታሙ ስዩም ይመራዋል። ብርሃኔሉ ደግሞ የምስልና ድምፅ ቅንብሩን ትከውንናለች። አብራችሁን አምሹ። ወደ ቀዳሚ መሰናዶ እንሻገር። በቨርጂኒያ ግዛት የምትገኘው አሌክሳንድሪያ ከተማ ከገና በዓል ጋር የዛ የቆረቆሯትን ህዝቦች የምታስብበት መልካም ምኞቶች የሚሰራጩበት ልዩ ክብረ በዓል አላት። የአሌክሳንድሪያ ስካቲሽ የጎዳና በዓል ተብሎ በሚጠራው ቀን በርካታ ቡድኖችና ህዝቦች ባህልና ታሪካቸውን በሚያሳዩ አልባሳት ደምቀው ወደ አደባባይ ይወጣሉ። ባሉ መከበር ከጀመረባቸው 52 አመታት ወዲህ ለመጀመሪያ ጊዜ ዘንድሮ ላይ ትውልደ ኢትዮጵያንም የዚህ ባህል ተሳታፊ ሆኗል። ከተሳታፊና አስተባባሪዎች ጋር አጭር ቆይታ አድርገናል።
በስካቲሽ ነጋዴዎች የተቆረቆረችው እድሜ ጠገቧ አሌክሳንድሪያ ከተማ ከ50 አመታት በላይ ያላጓደለችው አመታዊ በዓል አላት። በአመቱ የመጨረሻ ወር የመጀመሪያ ቀናት ነዋሪዎቿ የመጡበትን ነገድና ተቋም በሚወክሉ አልባሳት ደምቀው የአሌክሳንድሪያ የስካቲሽ የገና ጎዳና ላይ ትርኢት አሌክሳንድሪያ ስካቲሽ ክሪስማስ ዎክ ፓሬድ ሲሉ የሚጠሩትን በዓል ለማክበር በከተማው አውራ ጎዳና ላይ ይገኛሉ። ከሙዚቃው ከውዝዋዜው ጋር ደምረው የጎዳናዋን ዳርና ዳር ይዘው ለሚጠብቋቸው አዋቂዎችና ወጣቶች የገና በዓል መልካም ምኞታቸውን ያደርሳሉ። ለሕፃናቱ ጣፋጭ ከረሜላዎችና ብስኩቶችን ይበትናሉ። ከግማሽ ክፍለ ዘመን በላይ የተሻገረው ይሄ ከተማዋ የድምቀት አፍታ ዘንድሮ ላይ ለየት ያሉ ተሳታፊዎችንም አካቷል። በከተማው የሚኖሩ ትውልደ ኢትዮጵያውያን ወጣቶች ለቀናት በባህል ውዝዋዜ ስልጠና ውስጥ የቆዩት ሰመሪያ ካሳሁንን የመሰሉ ትውልደ ኢትዮጵያን ወጣቶች ይህንን ቀን ለላቀ ዓላማ ሊያውሉት ማልደው ተገኝተዋል።
አሁን እኛ እዚህ የመጣንበት ምክንያት ፓሬድ ውስጥ እኛ ባህላችንን ለማሳየትና በቃ በባህላችን ባለባበሳችንና በዳንሳችን ያስተዋወቀን ሀገራችን የምታሰለጥነን ፓንቶች ነች እና እኔ እዚህ ከመምጣቴ በፊት እውነት ለመናገር ምንም አልችልም ነበር። ግን እዚህ ስመጣ በደንብ እሷ ያስረዳችኝ ምናምን ያሳየችን አንዳንድ ጭፈራዎች እንደ ትግርኛ ምናምን ስሳ ምናምን ተሻሽያለሁ።
ይህ ዝግጅት ከ140 ያላነሱ ቡድኖችና በሺዎች የሚቆጠሩ የከተማዋ ነዋሪዎች የተገኙበት አብይ ዝግጅት ነበረ። ሰመሪያ መሰሉ ዝግጅት ስለ ኢትዮጵያና ኢትዮጵያን ያለን መረጃ ክፍተት ለመሙላት ያለውን መልካም እድልም ታነሳለች።
ስለኛ አሁን ኢትዮጵያ የተለየች ሀገር እንደሆነችና እኛ በቃ ስለ ኢትዮጵያ በቃ ብዙ አይታወቅምና ብዙ ሲወራ አልሰማም። ትምህርት ቤትም ምንም አንማርም ብዙ ጊዜና ስለ ሀገራችን ላስተዋውቅ ምናምን እንዲያቆልን ነው በቃ የሀገራችን ፍቅር።
በዘንድሮው የአሌክሳንድሪያ የስካቲሽ የገና ጎዳና ላይ ትርኢት ትውልደ ኢትዮጵያን ለመጀመሪያ ጊዜ ተሳታፊ እንዲሆኑ ያስተባበረው የኢትዮጵያ ማህበረሰብ የድጋፍና የጥብቅና ማዕከል የተባለው ተቋም ነው። ወይዘሮ ገነት ንጉሴ የተቋሙ ዋና ኃላፊ ናቸው።
የኛ ግሩፕ እዚህ ውስጥ የተሳተፈበት ምክንያት ባህላችንን ለማሳወቅ እዚህ ውስጥ እዚህ አካባቢ እንግዲህ የአሌክሳንድሪያ ብዙ ናቸው ኢትዮጵያኖች የሚኖሩትና ባህላችን ልብስን እንደገና ደግሞ የዘፈናችንን ሙዚቃችንን እዚህ ይሄ አመት በዓል ሲከበር ሁሉም አይነት የተለያየ ሰው መጥቶ ነው ካልቸሩን የሚያሳየው ፕሬዱ ላይ የሚያሳየውና ይሄንንም የኛን ባህልና ትራዲሽን ለማሳየት ነው እዚህ የመጣ ነው።
ዋና ኃላፊዋ ከባህል ትውውቅ ተሻግረው መቀመጫውንም በአሌክሳንድሪያ ቨርጂኒያ ያደረገው ተቋም ለበርካታ ዓመታት ለትውልድ ኢትዮጵያውያን ሕይወት መቀናት የሚበጁ መረጃዎችና አገልግሎቶችን ሲሰጥ እንደቆየም ያስታውሳሉ።
ለኢትዮጵያውያኖች ብዙ ጊዜ በኢንፎርሜሽን ጣት እንዳለ እናውቃለን። አሁን ላይክ ለቤት ያስፈልጋቸው ሎየር ያስፈልጋቸው ትምህርት ቤት ችግር ሲኖር እና እንዲህ አይነት ቦታ ኢንሹራንስ ያስፈልግ የት ነው ምን ልካቸው እና እኛ ጋር መተው ኢንፎርሜሽኑን ፕሮቫይድ በማድረግ ሰክሲድ እንዲያደርጉ ለማድረግ ለመደገፍ ነው ማለት ነው የኢትዮጵያውያኖችን ኤንን ኦርጋናይዜሽን የክሬት አደረግነው።
በዚህ ባህል ላይ አንጋፋ የስካቲሽ ቡድኖች፣ የተለያዩ ወታደራዊ ተቋማትን የወከሉ ታዳጊዎች፣ አገልግሎት ሰጪዎችንና ሰብአዊ ተቋማትን የወከሉ እንዲሁም ሌሎች በርካታ ቡድኖች ተሳትፈዋል። በድምጻዊትና የዘዋዜ ባለሙያ ፋንትሽ በቀለ እየተመሩ ለበዓሉ ድምቀት ከሆኑት ታዳጊዎች መካከል ከአንደኛዋ ጋር አጭር ቆይታ አድርጊያለሁ።
የኔ ስም እንልታ ዳዊት ነው። እኔ አርሊንግተን ነው የምኖር። ዛሬ እንደንስ ነው።
ማን ያለማመዳችሁ? ምን አይነት ተፈራዎች እንትሻለሽ?
ፈቲሽ ነው ያስተማራችን እና የጎንደር እርጭያ ትግሬኛ ነው ምናረግ።
እንዴ ያለው ዝግጅት ላይ መሳተፋችሁ ምን ጠቀሜታ አለው ብለሽ?
ሌላ ሰዎች እንዳጋራችን እንዲማሩ።
የአሌክሳንድሪያ የስካቲሽ ገና የጎዳና ላይ ትርኢትን በበላይነት የሚያስተባብረው ቪዚት አሌክሳንድሪያ አሌክሳንድሪያ ኒጎብኙ የተሰኘው ለከተማዋ የቱሪዝም ዘርፍ የሚታትረው ተቋም ነው። ለተቋሙ የኪነ ጥበብ ባህልና የፈጠራ መርሃ ግብሮች አማካሪ ሆና የምታገለግለው ማርታ አሊ የከተማው ግዙፍ የበዓል ዋዜማ በዓል ተብሎ የሚጠራው ዝግጅት የአሌክሳንድሪያን ታሪክ ዞር ብሎ ለመቃኘትም የሚያስችል አፍታ መሆኑን ታስታውሳለች።
ይህ ዝግጅት ስካቲሽ ክሪስማስ ፓሬድ ይባላል። እና አሌክዛንድሪያ ማለት ነው አሌክዛንድሪያ ከተማ። አሌክዛንድሪያ ራሷ ስትጀምር የስካቲሾች ነበረች ማለት ነው። እና አክቹአሊ አንድ ነገር የተማርኩት ከዚህ ፕሮግራም እንደነው አሌክዛንድሪያ ሲቲ ራሱ ስሙ የአንድ ሰው አሌክዛንደር የሚባል ሰውዬ ሆን ያረገው ነበር አሌክዛንድሪያን ማለት ነው። እና ግን እሱ ለሲቲው አስረከበ ለፖፑሌሽኑ። ስለዚህ እንደዛ በዛ ነው አሌክዛንድሪያ የተመሰረተችው። ስለዚህ ኤቭሪ ኢየር ደግሞ እነሱ የራሳቸው በክርስማስ ጊዜ ተሰብስበው የሚያረጉት ፕሮግራም ነው ማለት ነው ይሄ።
በበዓሉ የ52 ዓመታት ታሪክ ውስጥ ለመጀመሪያ ጊዜ የተሳተፉት ትውልድ ኢትዮጵያን በዝግጅቱ ላይ ይበልጥኑ ተሳትፏቸውን በማሳደግ በከተማዋ ውስጥ ያላቸውን ስፍራ ሊያጎሉ እንደሚገባም ትመክራለች።
ብዙ ነው። አንደኛ ከመጣን ቆይተናል ብዙ ከሲቲው ጋር ከሲቲው አድሚኒስትሬሽን ጋር ብዙ አይነት ፕሮግራሞች መስራት አለብን። አንድ አመጣጣችን እንደ ብዙነታችን ከዛም በላይ ደግሞ ብዙ ታለንትም አለን ካልቸርም አለን ሂስትሪም አለን። ሶ እዚህ መጣ ያው ኢንተግሬት ማድረግ አለበት ከሶሳይቲው ጋር ማለት ነው። ያመጣነው ነገር ከሚበልጥ ነው እንጂ የሚያንስ ነገር የለንም። ስለዚህ አንደኛ እውቅና ታገኝበት አለ ማለት አለ ሲቲ ውስጥ ነው ፓርት ኦፍ ዘ ሲቲ ነው ብዙ ነገር በታክስም በትምህርትም በካልቸርም በአርትም በሂስትሪም ብዙ ኮንትሪቢዩት የምታደርገው አለ አዘ ኢንዲቪጁዋል ማለት ነው። አዘ ኮሚኒቲ ደግሞ እሱን ነገር ኢምፖርታንትነታችንን ሲቲ ውስጥ ድምጻችንን የምናሰማበት አንደኛው ፕላትፎርም አድርጌ ነው የምወስደው።
የዛሬ 274 ዓመታት የተመሰረተችው የቨርጂኒያ ግዛቷ አሌክሳንድሪያ ከተማ ትውልድ ኢትዮጵያውያንን ጨምሮ የበርካታ አፍሪካውያን መኖሪያም ስፍራ ሆናለች። የከተማዋ አስተዳደር ቀደምት ትውፊቶች ከአዳዲሶቹ የከተማዋ ነዋሪዎች መልካም እሴቶች ጋር ተስማምተው እንዲራመዱ መሰል መርሃ ግብሮችን መዘርጋቱ በጎ ጅምር መሆኑን ተሳታፊዎች አክለው ነግረውናል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ በዩናይትድ ስቴትስ ሜሪላንድ ግዛት ባልቲሞር ከተማ የሚገኘው አንጋፋው የዋልተርስ አርት ሙዚየም ከ30 ዓመታት በኋላ ለሁለተኛ ጊዜ ከመላ ዩናይትድ ስቴትስ ግዙፍ የተባለውን የኢትዮጵያ ጥንታዊ ዓለማዊና መንፈሳዊ ቅርሶች ስብስብ ለሶስት ወራት ያክል እይታ ይፋ አድርጓል። ይህን የተመለከተውን ዘገባ ደግሞ ኤደን ገረመው ታሰማናለች።
የእድሜ ዘመናቸው እስከ 1750 ዓመት ድረስ ወደ ኋላ የሚቆጠርላቸው ጥንታውያት መንፈሳዊያት መጻሕፍት ቁርአን የአይሁድ እምነት መገልገያዎች የደቡቡና የምስራቁ የሀገሪቱ ባህላዊ መገልገያዎች የአክሱም ዘመነ መንግስት የኢዛና ሳንቲሞች እስከ ቀዳማዊ ኃይለ ሥላሴ ካባ ድረስ የተካተቱበት አያሌ መንፈሳውያንና ዓለማውያን ቅርሶችን ያሰባሰበ አውደ ርዕይ ህዳር 23 ቀን 2016 ዓ.ም በሜሪላንድ ግዛት ቦልቲሞር ከተማ በሚገኘው የዋልተርስ አርት ሙዚየም ተከፍቷል። የሁለቱ አዘጋጅና የበላይ ጠባቂ ክርስቲን ሻካ ኢትዮጵያ አት ዘ ክሮስ ሮድ በቀጥታ ትርጉሙ ኢትዮጵያ በመስቀለኛ መንገድ ስትል የሰየመችው ይኸው አውደ ርዕይ የዛሬ 30 ዓመት እርሷና ወዳጆቿ ያዘጋጁት የአፍሪካን ዛየን አውደ ርዕይ ተከታይ እንደሆነ ትናገራለች።
African Zion exhibition was took place here in 1993 at the Walters Art Museum. It was a way to
The African Zion exhibition በጎሪጎሪሳውያኑ 1993 ዓ.ም ምረት በዚህ ሙዚየም ነበር የተደረገው። አላማው በዋናነት በዚህ በዋሽንግተን ዲሲና አካባቢው የሚኖሩ ኢትዮጵያውያንን ማካተት ነበር። ኤግዚቢሽን የማዘጋጀት ተሞክሮ ካለው ኢንተርካልቸራል ቡድን ጋር በመሆን የተዘጋጀው በዚህ ዋልተርስ አርት ሙዚየም ከታየ በኋላም በሌሎች 7 የዩናይትድ ስቴትስ ግዛቶችም የታየ የመጀመሪያው ኤግዚቢሽን ነበር። በርግጥ ያኔ ስብስቦቹ የኛ ብቻ አልነበሩም። በዛ ወቅት ዋልተርስ ሙዚየም የኢትዮጵያ የሆነ አንድ ቅርስ ብቻ ነበር የነበረው። ነገር ግን ከዛን ጊዜ አንስቶ ባደረግነው ማሳባሰብ የዋልተርስ አርት ሙዚየም ከ200 በላይ የሚሆኑ ቅርሶችን ሰዎች በሚሰጡን ስጦታዎችና በግዢ ማሳባሰብ ችለናል። ያኔው ኤግዚቢሽን ኢትዮጵያን እንደተከለለች ቦታ ነበር የወሰዷት። የራሷ ባህል ቢኖራትም በዙሪያዋ ካለው ዓለም ጋር የማትቀራረብ ተደርጋ ታይታ ነበር። ስለዚህ ከ30 ዓመት በኋላ ይሄንን ነገር መለስ ብሎ በማሰብ ስብስባችንን ማየት ኢትዮጵያ ባለም አቀፍ ደረጃ ምን አይነት ፋዳ አላት ለማለት እንዲሁም በቀይ ባህር በአባይ በሜዲትራኒያን ባህርና በህንድ ውቅያኖስ የነበራት ሰፊ ግንኙነትን ለመዳሰስ ነው። ስለዚህ ይሄ ኢትዮጵያን የተከለለች ሀገር ከመሆን ይልቅ ድንበሯን አልፎ ያላትን ተጽዕኖ የምናይበት መንገድ ነው። ተለይታ የቀረች ሀገር እንዳልሆነች ማሳያም ጭምር ነው።
አውደሪው ካካበታቸው መልከብዙ ቅርሶች ጎን ለጎን እንደ እስክንድር ቦጎሲያን፣ ኤልያስ ስሜ፣ ወሰኖርቅ ክርስቶፍ፣ ቲዮሸቱና ጸደይ መኮንን የመሰሉ የዘመናዊት ኢትዮጵያና የአሁንኛ ጥበብ አንጋፋ ባለሙያዎችን ስራዎችም አካተተ ይዟል። በዋሽንግተን ዲሲ ተወልዳ ያደገችው ዓለም አቀፍ የጥበብ ባለሙያና ተመራማሪ ጸደይ መኮንን የአውደሪው አጋር አዘጋጅ ስትሆን በተጨማሪም ሰናይትና ናሆም የተሰኘውን በመስታወት የተገጠ ኢንስቶልመንት አርት የቅርጽ ስራዋን አቅርባለች።
In placing my work in the Walters Museum within the context of the medieval art.
በዋልተርስ አርት ሙዚየም የመካከለኛው ዘመን ኪነ ጥበብ ውጤቶች በተካተቱበት ስፍራ ክርስቲን የኔን ስራዎች ማካተቷ የኔን ስራ ካለፈው ጋር የሚያቆራኝ ቢሆንም እኔ ደግሞ ስራዬ ያለፈውን የሚያሳይ አሁንኛ ስራ እንደሆነ ነው የሚሰማኝ። ለዚህ ደግሞ በጣም አመስጋኝ ነኝ። ሰዎች የመጣሁበትን ባህልና ጥናቶች ብቻ ሳይሆን የምሰራቸውን ስራዎችም እንዲያዩ ማድረግ በጣም የሚያስደስት ነገር ነው። ከዚህ በተጨማሪ ይሄንን ስብስብ በተጋባዥ እንግድነት እንድሰራው መጠየቄ የሚያስደስት ሲሆን ለኔ ይህ በስራ ዘመኔ ውስጥ ደማቁ ነው። አሁን ባለውበት ቦታ ላለፉት ብዙ 10 አመታት የኢትዮጵያ ኪነ ጥበብ ውስጥ ሲሰሩ ከነበሩ ባለሙያዎች ጋር መወያየቱ እንደ ኤልያስ ስሜ ካሉ ሰዎች ጋር ስራዬ መታየቱ ክብር ነው።
ክርስቲን ሻካ የመካከለኛው ዘመን የአውሮፓ መንፈሳዊ የስነ ጥበብ ስራዎች ተመራማሪ ናት። የከፍተኛ ትምህርቷን በመትማርበት ወቅት የዩኒቨርሲቲ መምህሯ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መንፈሳዊ የስዕል ስራዎችን ካሳዩት በኋላ ወደ ትውፊታዊ ጥበቡ መሳቧን ተናገራለች። ኢትዮጵያ አት ዘ ክሮስ ሮድ ወይም ኢትዮጵያ በመስቀለኛ መንገድ ላይ የሚለው የሁነቱ ርዕስም ይህንኑ ዘመን ለማዘከር ያለመ ነው።
So the title Ethiopia at the Crossroads I actually came up with about 4 or 5 years ago and I was really
ኢትዮጵያ በመስቀለኛ መንገድ ላይ የሚለውን ርዕስ ከአራት አሊያም ከአምስት አመት በፊት ነው ያወጣሁት። ያኔ እያሰብኩ የነበረው ኢትዮጵያ በአፍሪካ ቀንድ ስላላት ሚና ነበር። አፍሪካንና እስያን የማገናኛና ማቋረጫ ስፍራ፣ እጅግ ብዙ ባህሎች ያሉባት፣ ብዙ ሰዎችና ሐሳቦች የሚተላለፉባትና ኢትዮጵያ ማዕከላዊ የሆነች የሚለው ነበር። ርዕሱ በአሁኑ ሰዓት ካለው የሀገሪቱ የፖለቲካ ሁኔታ አንጻር በብዙ መልኩ ሊተረጎም ይችላል። ይሄ ታዲያ ኢትዮጵያዊ ከሆኑ የማህበረሰብ አማካሪዎቹ ጋር የተነጋገርኩበት ጉዳይ ነው። ይሄ ርዕስ አሁን በሀገሪቱ ካለው ሁኔታ አንጻር ምን ይመስላችኋል ብዬ ጠይቄያለሁ። በርዕሱ ተማምነዋል። አንዱ አማካሪ እንደው መስቀለኛ የሚለው ቃል በውስጡ መስቀል የሚለው ቃል አለው። መስቀሎች ደግሞ የዚህ ኤግዚቢሽን ዋነኛ አካል ናቸው። ስለዚህ ያንንም ይወክላል ብላኛለች። ስለዚህ ርዕሱ ብዙ ትርጓሜ ቢኖረውም የኔ ትርጉም ግን ኢትዮጵያ ማዕከላዊ መሆኗ ነው።
አቶ አህመድ ዘካሪያ ከ40 አመታት በላይ በባህልና ቅርስ ላይ የሰሩ ባለሙያ ናቸው። በአሁኑ ወቅት ደግሞ የሀገር እርቅ ሽማግሌ ናቸው። አቶ አህመድ ከ30 አመት በፊት የተዘጋጀውን አፍሪካን ዛያን ኤግዚቢሽን በኒውዮርክ እንዲታይ ያስቻሉ ሲሆኑ ስለ ሁለቱ ታላላቅ አውደ ርዕዮች ግንኙነት እንዲህ አብራራሉ።
በዚህ ኤግዚቢሽኑ አይከንስ ላይና የተወሰነ መስቀሎች ነበሩ፣ የተወሰነ ገንዘብ ነበር፣ ማኑስክሪፕት ላይ ነበር። እነዚህ ነው ያካተተው። ቦልቲሞር ድለኛ ሆኖ ይህንን ኤግዚቢሽን መነሻ አድርጎ ጀምሮ ነበረ። የዋልተርስ ዋልተርስ ሚዚየም ይህንን ኃላፊነቱን ተሸክሞ በደህና ተሰርቶ ነበር፣ ግን የፖለቲካ ችግር ስለነበረበት እንደታሰበው ማደግ አልቻለም እና በአጠቃላይ ያለን ችግር ሁሉም የፖለቲካ ጋር እናያይዘዋለን ኤግዚቢሽኖቻችንን። ከዚህ ወደ ኒውዮርክ ነው የነበርኩ የሰርኩት። ኒውዮርክ ሾምበርግ ታየ። እኔናም አካባቢ በየቦታ ታይቶ ነበር። ወደ 78 ቬኒው ላይ ታይቶ ነበረ እና ብዙ ሪስፖንስ አግኝተዋል። ብዙ ሰዎችም እሱን በማየት ጥናታቸውን ወደ ኢትዮጵያ አድርገዋል ማለት ነው። አፍሪካን ዛያን እርግጠኛ ነኝ አሁን ዛሬም ለዚህ ኤግዚቢሽን የምታዘጋጀው ክርስቲን የተማረከችው አንዱ በአፍሪካን ዛይን ነው እና እዚህ ቤት ከአፍሪካን ዛይን ኤግዚቢሽን በኋላ የሁለት ግለሰቦችን ስራዎች ሰብስቦ ነበር። ብዙ አይከንስ ኢትዮጵያ ውስጥ ብዙ ቆይቶ ነበር እና እሱን ሰብስቦ በኋላም አለፍ ብሎ እንደገና አንድ የኢትዮጵያ ኤግዚቢሽን ሰርተዋል። ይሄ ሶስተኛቸው ነው ማለት ነው።
ዓለም አቀፍ አውደ ርዕዮች በተለያዩ ጊዜያት ሲዘጋጁ የፖለቲካና የፍላጎት ልዩነቶች እንደሚስተዋሉ አቶ አህመድ ጠቁመው የሀገር ቅርሶችና የስነ ጥበብ ውጤቶችን ከፖለቲካ ውጪ በሆነ አይን በማየት መማማር እንዲሁም ሀገርን ማስተዋወቅ እንደሚገባም ይመክራሉ።
ዘላቂ አክቲቪቲ እናካሄድ። ፖለቲካውን ትተን ይህንን ብቻ ብንጠቀም ሀገራችንን ማስተዋወቅ እንችላለን፣ የራሳችንን ስሜት የበለጠ ማካፈል እንችላለን።
በሜሪላንድ ግዛት ቦልቲሞር ከተማ የሚገኘው ዋልተርስ አርት ሙዚየም የተሰናዳው ይኸው አውደ ርዕይ ለቀጣይ 3 ወራት ለጎብኚዎች ክፍት ሆኖ ይቆያል። በመቀጠልም ወደ ማሳቹሴትስ እና ኦሃዮ ግዛቶች እንደ ቅደም ተከተላቸው እየተዛወረ ለቀጣይ 1 አመት ጊዜ እንደሚታይ አዘጋጆቹ አስታውቋል። ዋልተርስ አርት ሙዚየም በመላው ዩናይትድ ስቴትስ ውስጥ ካሉ ተቋማት መካከል ከፍተኛ ቁጥር ያላቸው የኢትዮጵያ ቅርሶችን ስብስብ ማካበት የቻለ አንጋፋ ተቋም ነው። በአሁኑ ሰዓትም ተመሳሳይ የኢትዮጵያ ቅርሶች አውደ ርዕይ በኒውዮርክ ከተማ ሜትሮፖሊታን ኤግዚቢሽን እየተካሄደ ይገኛል። ከአሜሪካ ድምጽ ቦልቲሞር ሜሪላንድ ኤደን ገረመው።
ጋቢና ቪኦኤ ነው እየተከታተላችሁ የምትገኙት ከአሜሪካ ድምጽ። በቀጣዩ ዝግጅታችን ደግሞ በልጅነት እድሜው ወደ ሙዚቃ ዓለም የገባው ወጣት አቀናባሪ ኪሮቤል ተስፋዬን የሙዚቃ ህይወት እንቃኛለን። ኬኔዲ አባተ ያስደምጠናል።
የሙዚቃ ፍቅር ያደረበት ገና በልጅነት እድሜው ነው። አቀናባሪ ኪሩቤል ተስፋዬ ዳላክ ባንድ ውስጥ በዋናነት በድራም ተጫዋችነት ለብዙ አመታት በሰሩት ሙዚቀኛ አባቱ ተጽዕኖ አድሮበት ወደ ሙዚቃው ዓለም መሳቡን የሚገልጽ ወጣቱ አቀናባሪ፣ ነገር ግን አባቱ ጭምር ወደ ሙያው በማዘንበሉ ደስተኛ እንዳልነበሩና በዚህም መፈተኑን አውግቶናል።
የሙዚቃው ቀደም ብሎ ነው የጀመርኩት። ሃይ ስኩል ሆኜ ወደ 10ኛ ክፍል ተማሪ ሆኜ ነው የጀመርኩት። ያው አባቴ ሙዚቀኛ ነበር። ያው ግን ብዙ ፈቃደኛ አልነበረም ሙዚቃ ውስጥ እንድገባ። በትግል ነው ያው የሙዚቃ ህይወት እነሱ በነበሩበት ሰዓት የነበረው የሙዚቃ ህይወት ከባድ ነው የነበረው። ምክንያቱም የማህበረሰቡ አስተሳሰብ ብዙ ለሙዚቀኛ የነበረው ግምት የወረደ ነው። አባቴ ወዶት ደስ ብሎት ነው ሙያውን ሲሰራ የቆየው። ነገር ግን ለኛ ደግሞ የተሻለ ልጆቹ የተሻለ ህይወት ብሎ የሚያስበውን መንገድ እንድንሄድ ያው እንደማንኛውም ቤተሰብ ትምህርት ላይ ትኩረት እንድናደርግ ይሄ ነበረ። ግን ያው ከውስጥ ስለነበረ በጣም ሲያየኝ በቀላሉ ምለቅ እንዳልሆነ ከባድና እንደዛ ሲሆን በቃ ሲስተምራ ገባበት ብሎ ከዛ ትንሽ የተወሰነ ጊዜ 6 ወር ኮርስ እንደወሰደ አደረገ። ከዛ የተለያየ ቦታ ኪቦርድ ያለበት ቦታ በሙሉ ነበር የሚያደርበው ወቅቱ። በቃ ልክ ሲፈቀድልኝ በቃ ያ ግን ጥሩ ሆነልኝ። ያመለጠኝን ተከልክዬ ቆየሁትን እንትን ለማከካስ ያልኩኛ።
በዚህ መልኩ ወደ ሙዚቃው ህይወት የገባው ኪሩቤል ገና በአሳዎቹ መጨረሻ እድሜው ያብሮ አደጉን የአርቲስት ሄኖክ አበበን የመጀመሪያ አልበም በመስራት ወደ ሙዚቃ ቅንብር የገባበትን አጋጣሚም እንዲህ ገልጻል።
ወደዚህ ወደ ቅንብሩ ደግሞ ሳላስበው ነው የገባሁት። በሄኖክ ስራ ነው የገባነው። ይሄንንም ራሱ እንደዚህ ሳምፕል እንደቀልድ ነው ሳምፕሎች ሰርተን ሌላ አቀናባሪ ጋር እንዲወስዳቸው ለማዘጋጀት ያክል ነው አረንጅመንቶቹ የተጀመሩትና በአጋጣሚ አንድ ያምርባታል የሚለውን ዘፈን ክብረት ዘኪው ሰማውና ዴኮ በቃ ያለቀ አረንጅመንት ነው። አዎ ሚክስ እና ማስተር ከተደረገ ይበለም ሳውንድ ካገኘ በቃ እኮ በእንደዚህ መንገድ አልበም መስራት ይችላልላችሁ ታባለ። ስለዚህ ሳይታሰብ ነው የተጀመረው። ከዛ የነውክን ከሰራው በኋላ ደግሞ በቃ ጥያቄዎች ከሌላም ድምጻያን ሲመጡ ሳላስበው ወደ ቅንብሩ ስራ ገባሁኝ ማለት ነው።
ከዚህ በኋላ የብዙ አርቲስቶችን ሙዚቃዎች አቀናብሯል። ከፍተኛ ተወዳጅነትን አገኝቶ በነበረው ጃኑ ባንድ ውስጥም ለአመታት የሰራ ሲሆን ስለ ባንዱና በባንዱ ስለነበረው ቆይታም አጫውቶናል።
አዎ የጃኑ በጣም ደስ የሚል ቆይታና ብዙ ነገር የተማርኩበት ነው። ኢትዮጵያ ውስጥ ያልተለመደ አይነት እና የሙዚቃው አይነት የማኔጅመንት ቲሙ ባንድ ለባንድ የነበረው በጀት የሚያረጉ ትልልቅ ሰዎች ነበሩበትና ያንተን ጠንካራ ማኔጀርም ነበረው። ባጭር ጊዜ ውስጥ ተቀባይነትን ያገኘ ፕሮጀክት ነው። አላማውም ትልቅ ነው የነበረው በኢንተርናሽናል ሌቭል ደረጃ የኢትዮጵያን ሙዚቃ ባህል ማስተዋወቅ ነበር ለተለያየ ኦዲየንስ። ከዚህ ከተላመደው ከሀገራችን ኦዲየንስ ወጣም ያለም ኦዲየንስ ጋር ፐርፎርም ማድረግ ይችላል። ብዙ ነገር ልምድ ወስጄበታለሁ የኑሮም የሙያም የሁሉ ነው።
የጃኑ ባንድ ከፈረሰ በኋላም ከጓደኞቹ ጋር ሌላ ባንድ መስርቶ እንደነበር የሚያነሳው ሙዚቀኛው ከተለያዩ ሙዚቀኞች ጋር በአለም አቀፍ መድረክ ላይም ተጫውቷል። ከነዚህም ውስጥ ጠቅላይ ሚኒስትር አብይ አህመድ የኖቤል ሽልማት በተቀበሉበት መድረክ ላይ የተጫወተው ይጠቀሳል።
ከዛ በኋላ የሙዚቃ ህይወቴ እንግዲህ ሌላ ባንድ አቋቋምን ቶራ የሚባል ግሩፕ። በዛ ባንድ ተለያዩ ስራዎችን ቲቪዎች ላይ እናመን ቀንዳን ከተለያዩ አርቲስቶች ጋር ተዛረሙ። በጣም መመኘ የነበረው ጃኑም ሆኜ ለቢሆንልኝ በማስበው ነገር በኢንተርናሽናል መድረክ ደረጃ ትልቅ ነገር መመኘው የዚህ የኖቤል የኖርዌይስ ፕሮግራም ሀፕን አደረገ። እሱ በጣም ትልቅ አቺቭመንት ነው ለአንድ ሙዚቀኛ። በሚገርም ሁኔታ እሱ ድል ተገኘ። ያንንም ማቅረብ ቻለን እና በጣም ጥሩ አጋጣሚና ብዙ ነገር የተማርኩበት እንደሱ አይነት ስራዎችን የባንድ ስራዎችን ብዙ ደግሞ ቱሮች በተለያየ ዓለም ሄጄ ከተለያየ አርቲስቶች ጋር የመስራት ድል አገኘሁኝ። እነዛ ነገሮች እስካሁንም ያደረኩኝ ነው።
በአሁን ወቅት ፒያሳ አካባቢ በሚገኘው የራሱ ስቱዲዮ ውስጥ የሙዚቃ ቅንብር የሚሰራው ኪሩቤል ከሙዚቃ ጋር ያለውን ቁርኝት ሲገልጽ
ለሙዚቀኛ ሙዚቃ የነፍስ ነገር ነው የስሜት ብቻ ሳይሆን ማለት ነው እና ሌላ ፍሪደም ነው ያለው። ያ ሙዚቃ ላይ ስቀመጥ ሁሉን ነገር ነው መራሰው ሁሉን ተናድጄም ከሆነ ትረሳዋለሁ ሆነ ነገር አስጨንቆም ከሆነ ትረሳዋለህ ደስ ብሎም ራሱ ልትረሳው ትችላለህ። ምክንያቱም ያ ራሱ ነው ቻለ በቃ መስጦ ይዞ የሚሄድ ነገር ስላለ ማለት ነው እና እድለኛንን በያስባለው እንደ ስራ መተዳደሪያችን ሙዚቃ ሆኖ በዛው ውስጥ የኖርክ ማለፍ ከቻልክ ትልቅ ነገር ነው። እንደ ሙዚቀኛ ሆኜ እስከመጨረሻው ከሄድኩኝ በጣም ደስ ይለኛል። የምመኘው ነገር አንዱ እሱ ነው።
በሙዚቃ ህይወቱ ከኪቦርድ ውጪ ሌሎች ተያያዥ የሙዚቃ ሙያዎችን የሚያዳብረበትን መንገድ በማንሳት ተሞክሮውንም አጋርቶናል።
በኔ ሙያ ውስጥ አሁን ኪቦርዲስት ነኝ የነበርኩት መጀመሪያም ሲጀምር። ከዛ ለቅንብሩ መጣ ወደ ቅንብር ገባሁኝ። ከዛ ደግሞ ጃኖም እየሰራሁኝ ያው ሌላ ባን መጫወት ምናምን ስለማንችል በገንዘብ ራሴን እንድለማረክ ሳውንድ መስራት ጀመርኩኝ። ምክንያቱም እሱ ያው ችግር ስለሌለ መድረክ ላይ የሚያስወጣ ነገር ስለሌለ አሁን እሱንም ተመሬ በራሴ በቃ ተጣጥሬ ተለያዩ ቦታዎች እየሄድኩኝ ሳውንድ ሰራ ነበር። እዛ ደግሞ ቤዝ ጊታር እንደገና ጠናሁኝ። ያው መድረክ ላይ ወጥቶ ለመጫወት ሳይሆን እዚህ ስቱዲዮ ውስጥ እና ሙያ ውስጥ ሆኖ የተለያዩ ነገሮች መድፈር ቻልኩኝ ማለት ነው። ያ ከየት ነው የመጣው? በቃ ልሞክር ከሚል ነገር ነውና ሁሌ አንድ ነገር ብቻ በአንድ መንገድ ብዙ ጊዜ ህይወትን ላታሸንፈው ትችላለህና አሁንም ራሱ ከሙዚቃም ውጪ ሌላም ነገሮች መሞከር ብችል ደስ ይለኛል እና ሌላው ሙያ ላይም ያለው ሰው እንደዚህ ቢያረግ መከራለሁ ህይወትን ለማሸነፍ የተሻለ ነገር ለማምጣት።
ህልሜ በሙዚቃው ዓለም የተሳካለት የሚባል ሰው የደረሰበት መድረስ ብቻ አይደለም የሚለው ኪሩቤል በኢትዮጵያ ያልተሞከሩ ዘርፎችን በመድፈር በአገሪቱ የሙዚቃ ኢንዱስትሪ ላይ አንዳች አዲስ አሻራ የማሳረፍ እቅድም አለው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ እናመሰግናለን። ከእስራኤልና በሐማስ ጦር መካከል ያለው የጦር ሜዳ ውሎና የሪዮት ዓለማዊ ፍልሚያ የሚመነጩ የማህበራዊ ሚዲያ መረጃዎች በዩናይትድ ስቴትስ ውስጥ የሚኖሩ ወጣቶች ጽንፍ እንዲይዙ እያደረጉ ይገኛሉ። ይሁንና አንዳንድ ወገኖች እየጨመረ የመጣውን ጥረት የሐሳብ ልውውጥ መልካም እድል አድርገውም እየተመለከቱት ይገኛሉ። አንቶኒ ላብራቶ ያሰናዳውን ዘገባ እንደሚከተለው አቀናብረናል። በእስራኤልና ሐማስ ጦርነት ወቅት ማህበራዊ ሚዲያ የጦርነቱን የቅርብ ጊዜ መረጃዎችና አስተያየቶችን መመዝገብ ይዟል። ዩናይትድ ስቴትስ ውስጥ ካላግባብ የሚሰራጩ ያልጠለሉ መረጃዎች ግራጋቢና ወደ ስህተት የሚያመሩ ሊሆኑ ይችላሉ። በተለይ ደግሞ ፖለቲካው ላይ ባተኮሩ ወጣቶች ዘንድ። ብሬንደን ሊች የአሜሪካ ዩኒቨርሲቲ ተማሪና በዩኒቨርሲቲ ውስጥ የሚገኘው የአይሁድ አሜሪካውያን ኮሚቴ ትስስር ምክትል ፕሬዚደንት ነው።
Everybody is just bombarded by
ያንዳንዱ ሰው በበዛ ጸረ ሴማዊ ፍልስጤም አገዝ አለም ደግሞ እስራኤል አገዝ የመረጃ ዶፍ ተመቷል። በኢንስታግራም ላይ የማያቸው ምስሎች ላምሮጭን ከት የሚዳርጉ ናቸው። እንደወጣ ተማሪ ሁኔታው በርግጥም አስፈሪ ነው ማለት ይችላልው።
ዋሽንግተን አከባቢ ባለው የኮሌጅ ግቢዎች የእስራኤል ደጋፊዎችም ሆኑ የፍልስጤም ደጋፊዎች ተማሪዎች ሐሳባቸውን የሚጋሩ ሌሎች ሰዎችን ያገኙ ነው። እስራኤላውያንና ፍልስጤማውያን በተመሳሳይ ቁጣቸውን ለመግለጽ ናሽናል ሞል በተሰኘው የዋሽንግተን ዲሲው የትዕይንተ ህዝብ መስክ ላይ መውጣታቸውን የሚያስታውሰው ደግሞ የአሜሪካ ሙስሊሞች ለፍልስጤም በተሰኘው ተቋም ውስጥ የመሰረታዊ ስምሪት ኃላፊው ጣሂር ሄርዛላ ነው።
Our community here, Palestinian American community,
እንደተመለከተው በሾች የሚቆጠር በዚህ የሚገኘው የኛ የፍልስጤማውያን አሜሪካውያን ማህበረሰብ ቁጣውን ለመግለጽ በዚህ ስፍራ ተገኝቷል።
በአውሮፓውያኑ ጥቅምት 7 የሐማስ ታጣቂዎች እስራኤላውያን ላይ ጥቃት በመሰንዘር 1200 ሰዎችን መግደላቸውን ተከትሎ በርካታ የማህበራዊ ሚዲያ ጽሑፎችና ዋና ዋና የመገናኛ ብዙሃን ዘገባዎች እስራኤል በጋዛ ላይ ያካሄደችው በሐማስ መሩ የጋዛ ጤና ሚኒስትር ቁጥራ የ14000 ሰዎችን ሞት ባስከተለው ከበባ ላይ አተኩረዋል። ከቪዲዮ ስርጭት አውታሩ ቲክቶክ የተገኘው መረጃ በጋዛ ላይ የነጣጠረውን ትኩረት ማሳያ ነው። እስከ አውሮፓውያኑ ህዳር 13 ባለው ጊዜ #FreePalestine በሚል ወለ ሀረግ የሚሰራጩ ቪዲዮዎች #StandWithIsrael ከሚለው በ2.9 ሚሊዮን እይታዎች ይበልጣሉ። ቲክቶክ እንዲያለው ጥቅል ንጽጽር ችግር ያለበትና አስፈላጊ አግባብነት የሚያጥረው መሆኑን በማንሳት አንጸባርቋል። ሌሎች ጥናቶች ከጥቅምት 7 በፊት ሚሊኒያል ተብሎ በሚጠራው የወጣቱ ትውልድ አባላት መካከል ለፍልስጤማውያን ያለው ድጋፍ እየጨመረ ነው ብሏል። ፒው ጥናት ማዕከልን በመጥቀስ በ2006 እና በ2016 መካከል ባሉት ጊዜያት የቀደመው ትውልድ አባላት በመተግበሪያው ላይ ያላቸው ቆይታ አናሳ ቢሆንም ከወጣቶች የበለጠ ለእስራኤል ልባቸው ያደላል ብሏል። ይህንን የማህበራዊ መገናኛው ፍሌ ጥግ የመያዝ አዝማሚያ እንደ መልካም የተሰስር እድል የተመለከቱት ወጣቶች አሉ። ማክስ ካስ እና ፋሪድ አብዲቢ ግራ መሃል ቀኝ የተሰኘ የዲጂታል ሚዲያ ተቋም በጆርጅ ዋሽንግተን ዩኒቨርሲቲ ውስጥ መስርተዋል። ዓላማው የኮሌጅ ተማሪዎችና ወጣቶች እሳቢያቸው ይላቀ እንዲሆን ማገዝ ነው።
እርግጥ ነው በሁለቱም ወገን ወደ ጽንፍ የተገቡ ሰዎች አሉ። አብዛኞቹ ግን ይበልጡኑ ተሳታፊ እንዲሁም ማነታቸውና ስር መሰረታቸውን በተመለከተ ራሳቸው የሚያንጸባርቁ ናቸው። እነዚህ ሁለት ወገኖች በአንድ ክፍል ውስጥ አብረው ቢቀመጡ እስራኤልም ሆነ ለፍልስጤማውያን ፍትህ እንዲያገኙ የሚጠይቁ ተማሪዎች ለአንድ ሰዓት ቢያወሩ ከመነታቸው ጋር በተያዘ ችግር አይኖርባቸውም። በጂኦፖለቲካዊ መድረክ ላይ የሚያጋጫቸው ከማነታቸው ጋር የተገናኘው ጉዳይ ነው።
እነዚህ ያሉት ስብሰባዎች በኢንተርኔት ላይ ጽንፍ በያዙ ቡድኖች መካከል የበይነ መረብ ላይ የተኩስ አቁም ሊያመጡ ይችላሉ። በእስራኤልና በሐማስ መካከል ያለው ሂደት ግን በእጅጉ የመነመነ ቢሆንም።
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ።